ሞረሽ ወገኔ የአማራ ድርጅት በዘመናዊት ኢትዮጵያ ታሪክ ወራሪው ማን ነው? ተወራሪዎቹስ? በዘመናዊት ኢትዮጵያ ታሪክ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ታላቅ የህዝብ ቅልቅል ተካሂዷል። ከነዚህ ምክንያቶች መካከል የአህመድ ግራኝ ወረራ፣ የኦሮሞ ወረራ፣ በዘመነ መሳፍንት የነበሩት የእርስ በርስ ጦርነቶች፣ ፍጻሜ ዘመነ መሳፍንትን ያበሰሩት የማዕከላዊ መንግሥትን እንደገና የማዋቀር ጦርነቶች፣ እንዲሁም ሁለቱ የጣሊያ ወረራዎች የሚጠቀሱ ናቸው። እነዚህ ጦርነቶችና የእርስ በርስ ግጭቶች ከፍተኛ ቁጥር ያለውን የሕዝብ ክፍል ሕይወት እንዳሳጡ አይካድም። ያንንም ተከትሎ ከኑሮ አስገዳጅነትና በአገዛዝ ኃይሎች የበላይነት የያዘው አካል በሚፈጥረው የፖለቲካ አሰላለፍ መለዋወጥ ምክንያት የአንዱ ጎሳ ወይም ነገድ አባሎች በከፊልም ሆነ ሙሉ በሙሉ የመጥፋት ጉዳት ደርሶባቸዋል። በዚህ ረገድ ከኢትዮጵያ ዋና ዋና ነገዶችና ጎሳዎች መካከል በምዕራብ ኢትዮጵያ ነዋሪ የነበሩት የጋፋት ነገድ በኦሮሞ ወረራ ሙሉ በሙሉ እንዲጠፉ ሆነዋል፣ ወይንም ማንነታቸውን ተገደው ለውጠው ኦሮሞዎች ወይም አማሮች ወይም በሌላ ነገድ ስም ይጠራሉ። የሚያ ነገድ ተወላጆች ደግሞ በግራኝ አህመድና በኋላም ተከትሎ በመጣው በኦሮሞዎች ወረራ ምክንያት ቁጥራቸው በእጅጉ ተመናምኖ ዛሬ በዝዋይ ሐይቅ ውስጥ በሚገኙ ደሴቶች እና አካባቢው ብቻ ተወስነው ይገኛሉ። ጥንት በባሊ ባሌ እና ፈጠጋር አርሲ ተስፋፍቶ ይኖሩ የነበሩ ሀዲያዎችና ከምባታዎች በኦሮሞዎች ወረራ ተጨፍልቀው ኦሮሞዎች ሲባሉ፣ ቀሪ ወገኖቻቸው በደቡብ ምዕራብ ሸዋ በአንድ ጠባብ አካባቢ በተጨናነቀ ሁኔታ እንዲኖሩ ተገደዋል። ከዚህ በተጨማሪም አርጎባዎች፣ ቀቤናዎች፣ ወርጂዎች፣ አላባዎች፣ ሲዳማዎች ወዘተርፈ በኦሮሞዎች ወረራ ምክንያት ማንነታቸውን እንዲቀይሩ ተገደዋል። ከዚያም አልፎ በጅምላ ተጨፍጭፈዋል። በእናሪያ ንጉሠ ግዛት ስር የነበሩት ጃንጃሮች የም በኦሮሞ ቆሮዎች በእና አባ ጅፋር በገፍ በባርነት ተፈንግለዋል። የዳውሮና የገሙ ሰዎች ደግሞ ግዛታቸውን በኦሮሞ ወራሪዎች ተነጥቀዋል። በመሆኑም የዘመናዊት ኢትዮጵያን የሕዝብ አሰፋፈር ጥንቅር ለውጥ ለመገንዘብ ከአህመድ ግራኝ ወረራ ጀምሮ ማየቱ ለበለጠ ግንዛቤ ይረዳል። ግራኝ አህመድ በኢትዮጵያ ላይ ወረራውን የጀመረው የንጉሥ የአጼ ልብነ ድንግል ሹምና የደዋሮ ምዕራብ ሐረርጌ ገዢ ከነበረው ከአዛዥ ፋኑኤል ጋር በ1517 ዓ.ም ባደረገው ውጊያ ነበር። ግራኝ አህመድ ዘንተራ ደንቢያ ሰሜን ጎንደር ጣና ሐይቅ አጠገብ በአጼ ገላውዲዮስ ስር ሲዋጉ በነበሩት የፖርቱጋል ወታደሮች የጥይት አረር ተመትቶ በየካቲት 27 ቀን 1535 ዓ.ም እስኪገደል ድረስ ኢትዮጵያን ለ19 ዓመታት ያህል በጦርነት አመሰቃቅለዋታል። ዜጎቿን ህልቆ መሳፍርት ለሌለው ግፍና በደል ዳርጓቸዋል። የእርሱን የወረራ ፍጻሜ እግር በእግር ተከትለው የመጡት የኦሮሞ ወራሪዎች ደግሞ ከ1530ዎቹ ጀምሮ ከደቡብ ከነገሌ ቦረና አካባቢ ተነስተው ከፊታቸው የነበረውን የሌላውን ነገድና ጎሳ ሕዝብ ዕድሜና ጾታ ሳይለዩ በጅምላ እየፈጁ እስከ ትግራይ ድረስ ዘልቀዋል። ኦሮሞዎች አብዛኛውን የኢትዮጵያ ክፍል በተከታታይ ወረራዎች ለመያዝ የፈጀባቸው ጊዜ ከ300 ዓመታት ይበልጣል። ስለዚህ ዛሬ ያለውን የኢትዮጵያን የሕዝብ አሰፋፈር በቅጡ ለመረዳት ያለፈውን የ120 ዓመታት የዓመታት ብቻ ታሪክ ሳይሆን አህመድ ግራኝ ኢትዮጵያን ከወረረበት ከ1517 ጀምሮ የነበረውን ሁኔታ መመርመር የግድ ያስፈልጋል። ሆኖም ባለፉት 30ና 50 ዓመታት በኢትዮጵያ የፖለቲካ እንቅስቃሴ መሪዎች ነን ብለው የተነሱ ልሂቃን የኢትዮጵያን የረዥም ዘመን የታሪክ ጉዞ በ100 ዓመታት ብቻ በመገደብ በጉንጭ አልፋ ውዝግብ ሕዝብን ሲያተራምሱ ይታያሉ። በተለይም ለዚህ ውዝግብ ቀዳሚዎቹ የትግሬና የኦሮሞ ልሂቃን ሲሆኑ እንደዋለልኝ መኮንን ዐይነቶቹ ጥራዝ ነጠቅ የአማራ ልሂቃንም በዚህ ክበብ ውስጥ ይገኙበታል። ታሪካቸውን በቅልጡ ያልተረዱ ጥቂት አክራሪና ዘረኛ የሆኑ የኦሮሞ ልሂቃን ከጀርመናውያን የሃይማኖት ሰባኪዎቻቸው የተጋቱትን ለኢትዮጵያዊነትና ለአማራ ያላቸውን ጥላቻ እንደ በቀቀን ደጋግመው ሲጮኹ ይሰማሉ። ለመሆኑ የዚህ አስተሳሰብ ምንጩ ከየት ነው? በዘመነ ቅኝ አገዛዝ የአፍሪቃ ቅርምት ወቅት እንግሊዞች ግብፅን መቆጣጠር ማለት ቀይ ባሕርን መቆጣጠር ማለት ነው። ቀይ ባሕርን መቆጣጠር ማለት ደግሞ መላውን የመካከለኛውን ምስራቅ መቆጣጠር ነው ብለው በማመን ግብጽን የገንዘብ ብድር ዕዳን ሰበብ በማድረግ ከቱርኮች ነጥቀው ቅኝ ግዛታቸው አደረጓት። እንደዚያም ሁሉ የሮማ ካቶሊክ ቤተ ክርስቲያን ሰባኪዎች ቻይናን ስጡንና ኤስያ የኛ ትሆናለች ብለው ሰላዮቻቸውን በሃይማኖት ሰባኪነት ሽፋን በቻይና አሰማሩ። ቻይናም ቀስ በቀስ በምዕራባውያን ተጽዕኖ ስር ወደቀች። የኦነግና የኦህዴድ የንስሐ አባታቸው የሆነው ጀርመናዊው ሰላይ ዮሐን ክራፍ በበኩሉ ጋሎችን ስጡንና መላው የመካከለኛው የአፍሪካ ክፍል የኛ የጀርመኖች ይሆናል በማለት ጀርመንን የኦሮሞን ነገድ ተጠቅሞ ምስራቅንና መካከለኛውን የአፍሪካ ክፍል በቅኝ ግዛቱ ስር የሚያውልበትን መንገድ መጥረጉን እናያለን። ስለሆነም የነጻ ኦሮሚያ ዓላማ አራማጆችም ኦሮሚያ ከሚባለው አዲስ ወያኔ ሰራሽ ግዛት ጀምሮ የሚያራግቡት ተግባር ሁሉ በ19ኛው መቶ ክፍለ ዘመን ሰፊውን የኢትዮጵያ አካል ቆርሶ ለጀርመን የቅኝ ግዛት ለማድረግ የታቀደው ሴራ በዚህ በእኛ ዘመን ታድሶ መቅረቡን መገንዘብ ያስፈልጋል። ከዚህ በተጨማሪ ዮሐን ክራፍ ጀርመን በአውሮፓ ፖለቲካና ኢኮኖሚያዊ የበላይነቱን እንድትይዝ ያለውን ፍላጎት እንደሚከተለው ገልጿል። ጋሎችን መያዝ መካከለኛው አፍሪካን ለመቆጣጠር ከማስቻሉም ሌላ በቀይ ባህር ዳርቻ የሚገኙትን አገሮች መያዝ ከንግድ መቆጣጠሪያነት ባሻገር ጀርመን በአውሮፓ ያላትን የበላይነት ማረጋገጥና የጀርመንን ስልጣኔ በአረቦች ምድር በአበሻና በመላው ምስራቅ አፍሪካ ማስፋፋት ነው። የጀርመን በምስራቅ አፍሪካ መስፋፋት የእስልምና ሃይማኖት በአረብ ምድርና በአፍሪካ ጠረፎች የሚያደርገውን መስፋፋት የሚያዳክም፣ የአረቦችን የባሪያ ንግድ የሚቀንስ፣ እንዲሁም የምስራቅ አፍሪካን ሕዝብ አረመኔነት በክርስትና ስልጣኔ መዋጋት ነው። ከአበሻ በስተ ደቡብ ያሉት ጋሎች የሰፈሩበት ቦታ ለአውሮፓውያን ሰፋሪዎች ምቹ ቦታ ነው በማለት ጀርመን የኦሮሞዎችን ልብ ከኢትዮጵያዊነት ስሜት በማውጣት ምስራቅንና መካከለኛውን አፍሪካ እንዴት በቁጥጥሩ ስር ማዋር እንደሚችል ወንጌላዊ ክራፍ ምክሩን ለግሷል። ምክሩም የመከነ አይመስልም፤ ኦነግና መሰል ድርጅቶችን አፍርቷል። ላብነትም ያህል ለኦነግ መመስረትና መጎልበት የስካንዲኔቪያን አገሮች ጀርመኖችና ሌሎችም የቅኝ ገዥነት ቅዠታቸው ያለቀቃቸው አውሮፓውያን የሚያደርጉትን ሁሉ አቀፍ ድጋፍ ልብ ይሏል። በማስከተልም ዮሐን ክራፍ ከሸዋ በስተ ደቡብ የሚኖሩት ጋሎች ብዛት ያላቸው መሆኑን ገልጦ የእስላሞችን የመስፋፋት ወረራ ሊመክቱ እንደሚችሉ እና የአፍሪካ ጀርመኖች ሊሆኑ እንደሚችሉ እምነቱን አስረድቷል። ዮሐን ክራፍ ምስራቅና መካከለኛው አፍሪካ በጀርመን ቁጥጥር ስር እንዲውል የነደፈው አንዱ ስልት ሚሽነሪዎች በወንጌል ማስፋፋት ስም በአካባቢው በማሰማራት የየአገሮቹ ልዩ ልዩ ነገዶችና ጎሳዎች ሊለያዩበትና ሊናቆሩበት የሚችሉበትን ዘዴ ማጥናት እንዲሁም ያገኟቸውን የማናቆሪያ ቀዳዳዎች ማስፋት ነበር። ለዚህም ዮሐን ክራፍ ያቀረበው ሐሳብ በደቡብና በምዕራብ ኢትዮጵያ የሚኖሩ የኦሮሞ ተወላጆችን ከሌሎች ኢትዮጵያውያን ነገዶች በመለየት በተቃራኒው ተበታትነው ይኖሩ የነበሩትን የኦሮሞ ጎሳዎች አንድ የሚያደርግ አዲስ መጠሪያ ስም በመስጠት በዚህ አዲስ ስም የሚታወቅ የአካባቢ ስም ፈጥሮ ያን አካባቢ ከቀየረው የኢትዮጵያ የሚገነጠል ብሔርተኛ ቡድን በጀርመን ሁለንተናዊ እርዳታ ማጠናከር የሚለው ነበር። ለዚህም ጋላ የሚለው ስም ሁሉንም የነገዱን አባሎች አጠቃሎ ለመጥራት አያስችልም የሚል ምክንያት በመስጠት ኦርማንያ ከሚለው ስም ኦሮሚያ የሚል ቃል በማውጣት ጥንት ጋላ በመባል መስፋፋት ስም ጋላ በመባል የሚታወቀው ነገድ በዚሁ ርዕስ ባወጣው አዲስ ስም እንዲጠራና ኦሮሚያ ለሚባል ክልል ነጻ መውጣት እንዲታገል በወንጌል ማስፋፋት ስም አስተማረ፣ ሰበከ። በዚህ መሠረት ዮሐን ክራፍ ራሱ ኦሮሚያ ብሎ የሰየመውን የኢትዮጵያ አካል መቆጣጠር ማለት ምስራቅንና መካከለኛውን አፍሪካ መቆጣጠር እንደሆነ በማመን የጀርመን ተስፋፊዎች ዐይናቸውን ኢትዮጵያን በማፍረስ ላይ እንዲያነጣጥሩ ምክር ለገሰ። የዮሐን ክራፍና የመሰሎቹ ምክር በጀርመን ቅኝ ገዢዎች ልብ ውስጥ መሰረጹ ማስረጃው ጀርመን በአፍሪካ አህጉር ላይ ትከተል በነበረው የቅኝ ግዛት ፖሊሲ ላይ ጉልህ አሻራ አኑሯል። በዚህ ረገድ እስከ አንደኛው የዓለም ጦርነት ድረስ ጀርመኖች ከምስራቅ አፍሪካ ታንዛኒያን፣ ሩዋንዳንና ብሩንዲን፣ ከምዕራብ አፍሪካ ቶጎን፣ ከፊል ጋናንና ካሜሩንን፣ ከደቡባዊ አፍሪካ ደግሞ ናሚቢያን በቅኝ ግዛትነት በያዙበት ወቅት ከእንግሊዞች ፈረንሳዮችና ጣሊያኖች በከፋ ሁኔታ ያካሄዱት የከፋፍለህ ግዛው የቅኝ አገዛዝ አካሄድ አይረሳም። ከሁሉም መዘንጋት የሌለበት አብይ ነጥብ በ1986 ዓመተ ምህረት በሩዋንዳ በሁቶዎችና በቱሲዎች መካከል የደረሰው የዘር እልቂትና በብሩንዲም በየጊዜው በዘር ልዩነት ምክንያት የሚደረገው መተላለቅ ሰንኮፉ በጀርመን ቅኝ ገዢዎች የተተከለና በኋላም ጀርመኖቹን በተኩት ቤልጂጎች ዳብሮ በዘመናችን ደግሞ በፈረንሳዮች የተተበተበ የተንኮል ድርድምር ውጤት መሆኑን ነው። በእኛም አገር በኢትዮጵያ ላለፉት በርካታ ዓመታት በዮሐን ክራፍ መሰሎች አመለካከት ተኮትኩቶ ያደጉ የኦሮሞ ልሂቃን የሚያቀነቅኑት አስተሳሰብ አለ። ይኸውም የያዙትን የኢትዮጵያዊነት ማንነት ለማስጠበቅ ሳይሆን ለማጣት በሚያስገድድ መልክ በራሳቸው ላይ ዘመቻ ከፍተው ለሌሎች ኢትዮጵያውያን ቀርቶ ለራሳቸው ሊሰሙት የማይፈቅዱትን ጩኸት ሲያሰሙ ይደመጣሉ። ለመሆኑ ጥቂት የኦሮሞ ልሂቃን ነገዳቸውን ጋላ፣ ቋንቋቸውን ጋልኛ የሚለውን አማሮች እንደ ሰጧቸው አድርገው የሚያቀርቡት ታሪካዊ መሠረት አለው? በመሠረቱ ጋላና ጋልኛ የሚሉትን ስሞች አማራው አላወጣቸውም። እንዲያውም የኦሮሞን ታሪክ በስፋትና በጥልቀት ያጠኑ ሰዎች እንደሚያስገነዘቡት ጋላ ማለት እስላምም ክርስቲያንም ያልሆነ ማለት እንደሆነ ያብራራሉ። የቃሉ ምንጭ ሶማሊኛ እንደሆነ ያስገነዝባሉ። በሌላ በኩል ጋላ ማለት ግመል ማለት የሚሉም አሉ። ሌሎች ደግሞ ጋላ የሚለው ቃል ገላ ከሚለው የኦሮምኛ ግስ የወጣ መሆኑንና ትርጉሙም ወደ ቤታችን መሄድ ፈለግን፣ ወደ ቤታችን ሄደን ወይም ገባን ማለት እንደሆነ ያስረዳሉ። ይህም ትርጉም ኦሮሞዎች በሶማሌና በባንቱ ጎሳዎች ተገፍተው ከነበሩበት ከምስራቅ አፍሪካ የህንድ ውቅያኖስ ዳርቻቸው ፈልሰው ወደ ደቡብ ምስራቅ ኢትዮጵያ ግዛት ወደ ባሌ የተጠጉበትን ዘመነ በማውሳት በሰላም ተረጋግተው የሚኖሩበትን ስፍራ ፈልገው ማግኘታቸውን የሚያመለክት ስያሜ እንደሆነ ብዙዎች በትርጉሙ ይማማሉ። ስለዚህ ጥቂት ዘረኛ የኦሮሞ ልሂቃን ጋላ የሚለውን የስድብ ስያሜ የሰጠን አማራ ነው የሚሉት የራሳቸው የማንነት ቀውስ ያስከተለባቸው ግራ መጋባት ከመሆን ውጭ ሌላ ሳማኝ ምክንያት የላቸውም። አማራ ይህንን መጠሪያ ሰጠን የሚሉትም ውንጀላ ፍጹም መሠረተ ቢስ ሐሰት ነው። በአንጻሩ ኦሮሞና ኦሮሚያ ለሚሉት መጠሪያዎች የታወቀ ፈጣሪ አላቸው። እርሱም አፍቃሪ ቅኝ ገዢዎች የነበረው ጀርመናዊው ዮሐን ክራፍ ነው። ዮሐን ክራፍ ጋላ የሚለውን ቃል ለመቀየር ያነሳሳውን ሐሳብ ሲያስተነትን ጋላ የሚለውን ቃል ሲተረጉም ስደተኛ ማለት እንደሆነና ይህም መጠሪያ ለአረቦችና በሐበሾች የተሰጠ እንደሆነ ይገልጻል። በአንጻሩ እርሱ የፈጠረው ኦርማ ወይም ኦሮማ ማለት ትርጉሙ ጎበዝ ማለት እንደሆነ ያምናል። በእርሱ አባባል ጋሎች ለራሳቸውና ለሚኖሩበት አካባቢ አጠቃላይ የወል መጠሪያ ስለሌላቸው ኦርማንያ ተብለው እንዲጠሩ ሐሳብ አቅርቧል። ሆኖም ይህንን የዮሐን ክራፍን ሐሳብ የእርሱ ቢጤ የሆኑ የዘመኑ ሚሽነሪዎችና ተመራማሪዎች እንኳን አልተቀበሉትም። ለምሳሌ ያህል ኢትዮጵያን ያጠኑ እንደ ዶክተር ቻርለስ ቴቢክ ያሉ የመልክዓ ምድር ተመራማሪዎች ለኦሮሞዎች ጋላ የሚለውን ስም የሰጧቸው አረቦችና አበሾች አለመሆናቸውንና ስሙ ከራሳቸው ቋንቋ የተገኘ እንደሆነ ይሞግታሉ። ይሁን እንጂ እውነቱን ትተው ውሸቱን ሰፊውን ጠልተው ጠባቡን፣ የሚያኮራውን ንቀው የሚያቀለውን፣ የሚያስከብረውን አውግዘው የሚያዋርደውን የመረጡት ጥቂት ተማርን ያሉ የኦሮሞ ልሂቃን የዮሐን ክራፍን ስብከት አምነው ተቀብለው አማራንና ኢትዮጵያን ከምድረ ገጽ በማጥፋት ኦሮሚያ የተባለ አዲስ አገር በመመስረት እንቅስቃሴ ላይ ከተሰማሩ ከግማሽ ምዕተ ዓመት በላይ አድርገዋል። ወራሪ የሆኑትን ኦሮሞዎችን እንደ ተወራሪ በመቁጠር ወያኔም ዮሐን ክራፍ የሰጠውን የአካባቢ መጠሪያ በማጽደቅ አማሮችንና ሌሎችን ኢትዮጵያን ከእጽመ ርስታቸው በማባረር ኦሮሚያ የሚል አዲስ ግዛት ፈጥሮላቸዋል። እንግዳ ሲሰነብት ባለቤት የሆነ ይመስለዋል የሚሉት አባባል አለ። እንግዶቹ እና ወራሪዎቹ ኦሮሞዎች የነባሮቹን የኢትዮጵያ ነገዶችና ጎሳዎች ግዛቶች በወረራ ይዘው የገደሉትን ገድለው የሰለቡትን ሰልበው ጡት ቆርጠው ሲያበቁ ተበዳዮቹ ይህ በደል ተፈጸመብን ሳይሉ እንዲያውም እነርሱ ተበደልን ብለው በወረራ የያዙትን አገር እንገንጥል ይላሉ። ነባሮቹን ኢትዮጵያዊ ነገዶችና ጎሳዎች ያፈናቅላሉ። እነርሱ ነባር ያካባቢ ስሞችን ለውጠውና በነገዳቸው ስም ቀይረው መያዛቸው እየታወቀ አማራው ስማችን ድንቀይር አስገደደን ቋንቋችንን ባህላችንንና የያካባቢ ስሞችን ለውጠብን እያሉም ስም ሲያጠፉ ይስማሉ። ሐቁ ግን ያካባቢ ስሞችን በመለወጥና በራሱ ነገድ ስም በመጥራት የሚታወቀው የኦሮሞ ወራሪ ኃይል ነው። የታሪክ ሰነዶችን ማጣቀስ ካስፈለገም በ16ኛው መቶኛው ክፍለ ዘመን ኢትዮጵያን ከጎበኙና በአገሪቱም ተቀምጠው የህዝቡን ያኗኗር ልማድና ዘይቤ በቅርበት ያጠኑ የታሪክ መድብሎችን ካበረከቱልን የአውሮፓ ሊቃውንት መካከል ፔድሮ ዴ ካቪልካም፣ አባ ፍራንሲስኮ አልቫሬዝ እና ሌሎችም የፖርቱጋል ዜጎች አያሌ ጠቃሚ የታሪክ ማስረጃዎችን ትተውልን አልፈዋል። እንዲሁም አህመድ ግራኝን ተከትሎ የዘመተው እርሱ ባደረጋቸው ወረራዎች ሁሉ የቅርብ ተሳታፊ የነበረው የመናዊው ሸሃብ አድ ዲን አህመድ ቢን አብዱል ቃድር ቢን ሳሌም ቢን ኡትማን ፋቱህ አል ሐበሻ በተባለው የታሪክ ድርሳኑ የዚያን ዘመን የኢትዮጵያን የህዝብ አሰፋፈር ቅጥ በዝርዝር መዝግቦት ይገኛል። በእነዚያ ጽሑፎች ውስጥ ጋላ ወይም ኦሮሞ የሚባል ነገድ ዛሬ ኦሮሚያ ተብሎ በተከለለው አብዛኛው የኢትዮጵያ ግዛት ስለመኖሩ ባንዱም ጭራሽ አልተጠቀሰም። ስለዚህ የዛሬው ዘመን የኦሮሞ ልሂቃን የጥንት አባቶቻቸው በወረራ ያዙትን ግዛት እንደ አጽመ ርዕስ ቆጥረው ሌላውን ኢትዮጵያዊ ሲያፈናቅሉ ሀግ ሊባሉ ይገባቸዋል። ከኦሮሞ ወረራ በፊት ዛሬ ወለጋ፣ አርሲ፣ ወሎ፣ ኤሊባቡር፣ ወረኢሉ፣ ወረሂመኖ ወዘተርፈ በመባል የሚታወቁት የቦታ ወይም አካባቢ ስሞች የሚታወቁትና የሚጠሩት በሌሎች ስሞች ነበር። የሚከተሉት የከተማ ስሞች ከኦሮሞዎች ወረራ በኋላ ስማቸው ተለውጧል። እነሱም ቢዛም የነበረው ቀሌም፣ ዳሞት የነበረው ሌቃ፣ እናሪያ የነበረው ኤሊባቡር፣ ገሙ የነበረው ጅማ፣ ገንዝ የነበረው ጅባትና ሜጫ፣ ግራሪያ የሚባለው ሰላሌ፣ እንደጠና የሚባለው እንጦጦ፣ ጉለሌካ፣ አይጃ የሚባለው የረርና ከረዩ፣ ፈጠጋር የሚባለው አርሲ፣ ደዋሮ የነበረው ጭሮ፣ ላኮመልዛ የነበረው ወሎ፣ ቤተ ጊዮርጊስ የነበረው ወረኢሉ፣ ቤተ አማራ የነበረው ወረይመኖ፣ አንጎት የነበረው ራያ፣ ባሊ የነበረው ባሌ። ስለዚህ በአሁኑ ወቅት አዲስ አበባን ፍንፍኔ፣ ናዝሬትን አዳማ፣ ደብረ ዘይትን ቢሾፍቱ ብሉ በሉ እያሉ ለማስገደድ ለሚሞክሩት ዘመኖች እኛም ወለጋን ቢዛምና ዳሞት፣ ኤሊባቡርን እናሪያ፣ ወሎን ላኮመልዛ፣ አርሲን ፈጠጋር፣ ሐረርጌን ደዋሮ ወዘተረፈ ብለን በጥንቱ ስማቸው የምንጠራ መሆናችንን እንዲያውቁት እንሻለን። ወደፊት ካላረፉም በእንግድነት ከኖሩበት አገር ውጡ የምንል መሆኑን ሊያውቁት ይገባል። የኦሮሞ ቀለም ቀመስ ትውልድ አማራን በአውራ ጠላትነት ፈርጆ ክንዱን አስተባብሮ ሊያጠፋው ሲነሳ አማራው በተቃራኒ እጁን አጣጥፎ ተቀምጦ ይጠብቀናል ብለው ካሰቡ በእጅጉ ተሳስተዋል። በመሆኑም ለማንኛችንም የሚበጀውና ኢትዮጵያውያን በጠቅላላ አንዳችን ለሌላችን ቀና መተሳሰቡ እንጂ ፍጩው ፈንግጩው ከሆነ የትም አንደርስም። እንዲያውም ከኖረው መልካም ባህላችን ውስጥ የቀረንን አብሮና ተቻችሎ የመኖር መልካም ባህላችንን እንኳን ለማጣት እንገደዳለን። ስለሆነም ከዚህ ተነስተን ወደፊት እንዴት እንጓዝ የሚለውን ጥያቄ አንስቶ በጋራ በሚደረስበት ውሳኔ የተሻለች ኢትዮጵያን በመገንባቱ ላይ ማተኮሩ አዋቂነት ብቻ ሳይሆን ብልህነትም ነው። በየትኛውም መልኩ የትናንት ኢትዮጵያን ካነሳን በዳዩ ተበደልኩ ባዩ ወራሪውም ተወረርኩ የሚለው የኦሮሞው ልሂቅ መሆኑ ሊታወቅ ይገባል። ሞረሹ ግኔ በተለይ በአሁኑ ወቅት ራሱን በኢትዮጵያነት ጭምብል ውስጥ ሸፋፍኖ ለጥፋቱ ሁሉ የሩቅ ተመልካች ሆኖ ለሚታዘበው የተማረው የአማራ ተወላጅ የሚያስተላልፈው ግልጽ መልእክት አለ። ወገናችን ከምድረ ገጽ እየጠፉ ዝምታው እስከ መቼ ነው? ትውልድ ትውልድን ተክቶ ያልፋል፣ ታሪክም ይመዘገባል ተብሏልና ዛሬ ለወገኖቻችን ካልደረስ ነገ እያንዳንዳችን የትውልድም የታሪክም ተጠያቂ ከመሆን እንደማንድን መካድ አይቻልም። ስለዚ በወገኖቻችን በአማራው ነገድ ተወላጆች ላይ በትግሪውያኔና በተባባሪዎቻቸው ላይ የሚደርሰው ሰቆቃ ከዚህ በላይ በዝምታና በቸልተኝነት ሊተው ከማይችልበት ምዕራፍ ላይ መድረሱን ተገንዝቦ ለወገን ጥሪ ተጨባጭ የተግባር ምላሽ መስጠት ያስፈልጋል። አማራን ከፈጽመው ጥፋት እንታደግ። ፈለጋ አስራት የትውልዳችን ቃል ኪዳን ነው። ኢትዮጵያ በታማኝ ልጆቿ መስዋዕትነትና ትግል ለዘላለም ጸንታ ትኖራለች።